የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 18 2015 ዓ.ም ዝግጅታችን ጀመረ። የደህንነት ስጋት የገባቸው የግልገል በለስ ከተማ ተፈናቃዮች ወደ ቀያቸው መመለስ እንዳልቻሉ ተናገሩ።
ስለዚህ እንዴት ብለን እንመለሳለን? ንብረታችን ጋር ከዜናችን ናኔረው በቆሎ እየተነሳ ነው። እንዴት ነን እንመለሳለን? በምን መልኩ ቤቱንም እነሱ ግን ተጠቅምቶበታል። እኛን ራሱ ጉንበሻት ያሉበት ከምን ጋር ብለን ነው የምንመለሰው?
የአሜሪካ ድምጽ ካነጋገራቸው ተፈናቃዮች የሁለቱን ሐሳብ ነበር ቀንጭበን ያሰማናችሁ። ሙሉ ዘገባው በመሽቱ ይደመጣል። ሌሎች ጉዳዮችንም ይዘናል። ተናስተልኝ እንደምናምሽታችኋል። ሳስተናግዳችሁ ማምሸው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በቅንብሩ አብሮን ይቆያል። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናስደምጣችኋለን። አሉላ ከበደ ይቀጥላል።
እናስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም አጫጭሩን ርዕሶች። የእስራኤል ዶክተሮች የአገሪቱን የፍትህ ስርዓት ስልጣን ለመገደብ የተወሰደውን እርምጃ በመቃወም አደባባይ ወጡ። ኢላን መስክ ባለፈው ዓመት በ44 ቢሊዮን ዶላር የገዙት ትዊተር ምልክት የሆነችው ሰማያዊ ወፍ ከትናንት ጀምሮ ወደ ኤክስ ምልክት ቀይረዋታል። የሩሲያና የቻይና ባለስልጣናት ሰሜን ኮሪያን ሊጎበኙ ነው። ሰሜን ኮሪያ ሁለት የአጫጭር ርቀት ቦሊስቲክ ሚሳኤሎችን አስወነጨፈች የሚሉት ይገኙበታል። አሁን ወደ ዝርዝሩ። የእስራኤል ዶክተሮች የሀገሪቱን የፍትህ ስርዓት ስልጣን ለመገደብ የተወሰደውን እርምጃ በመቃወም አደባባይ ወጥተዋል። በእስራኤል መንግስታዊ አሰራር መሰረት የሀገሪቱን ከፍተኛ የፍትህ ዘርፍ መንግስት በሚወስዳቸው እርምጃዎች ላይ የሚያደርገውን ግምገማ ለማስቀረት ታልሞ በእስራኤል ፓርላማ የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ቀኝ አጥባቂ ጥምረት ያጸደቀውን ሕግ በመቃወም የእስራኤል ሐኪሞች ዛሬ ለ24 ሰዓታት የሚቀጥል የሥራ ማቆም አድማ ሲጀምሩ፣ የእስራኤል ጋዜጦች በአንጻሩ በፊት ገጾቻቸው በጥቁር የቀለሙ ማስታወቂያዎችን ይዘው ወጥተዋል። ሐኪሞቹ ያደረጉት ተቃውሞ ትላንት ምሽት በተመሳሳይ ለተቃውሞ አደባባይ የወጡ ዜጎች ከፖሊስ ጋር ከተጋጩባት ኢየሩሳሌም በስተቀር በአብዛኛው የአገሪቱ ክፍሎች መካሄዱ ታውቋል። ባለሥልጣናት ተቃውሞውን ለመበተን የውሃ ቀለሆችና መጥፎ ጠረን ያለው ነገር መጠቀማቸውን፣ ቁጥሩ 40 የሚጠጋ ሰልፈኛ ማሰራቸውን፣ እንዲሁም 10 ያህል አድማ በታኞች የመቁሰል አደጋ እንደደረሰባቸውም ተዘግበዋል። በቴል አቪቭ በመቶ ሺዎች የሚቆጠሩ ሰዎች ወደ ጎዳናዎች ሲወጡ፣ ጎማዎችን ሲያቃጥሉ፣ ርችቶችን ሲተኩሱና የሀገሪቱን ብሔራዊ ባንዲራ ሲያውለበልቡ ተስተውለዋል። በተመሳሳይም በአራት የሀገሪቱ ዋና ዋና ጋዜጦች ላይ የወጡ ማስታወቂያዎች በጥቁር ቀለም በቀለሙ ጽሑፎች የትላንቱን ፓርላማ ውሳኔ በእስራኤል ዲሞክራሲ ጥቁር ቀን ሲሉ ሰይመውታል። ለማስታወቂያዎቹ የተከፈለውን ገንዘብ ራሱን ጭንቀት የገባቸው ከፍተኛ የቴክኖሎጂ ባለሙያዎች በሚል የሚጠራ ቡድን ወጪ ማድረጉም ታውቋል። ኢላን መስክ ባለፈው ዓመት በ44 ቢሊዮን ዶላር የገዙት ትዊተር ምልክት የሆነችውን ሰማያዊዋን ወፍ ከትናንት አንስቶ ወደ ኤክስ ምልክት ቀይረዋታል። የማህበራዊ መገናኛ መድረኩን በስልክ መልክ ለማዋቀር በአዲስ መልክ ለማዋቀር ከወሰዱት እርምጃ ትልቁ ነውም ተብሏል። እንግዲህ ወልዴ አጭር ዝርዝር ይዟል።
አዲሱ የኤክስ ምልክት በኮምፒውተሮች ላይ ባሉ የትዊተር መተግበሪያዎች ላይ ከሰኞ ጀምሮ የታዩ ሲሆን፣ በስልክ ላይ ባሉ የትዊተር መተግበሪያዎች ግን ሰማያዊ ወፍ አሁንም በመታየት ላይ ነች። በሳን ፍራንሲስኮ የትዊተር ዋና መስሪያ ቤት ህንፃ ላይ ያለችውን የኩባንያው ሰማያዊ ወፍ ምልክት ሰራተኞች ትናንት ሰኞ በማንሳት ላይ ሳሉ ፖሊስ አስቁሟቸዋል። ምክንያቱ ደግሞ አስፈላጊውን ፈቃድ ባለማውጣታቸውና ከህንፃው ላይ የሚወርቅ ፍርስራሽ ከታች ኃላፊ ሰዎችን እንዳይጎዳ ከለላ አልተደረገም በሚል ነው። የትዊተር ምልክት የሆነችው ሰማያዊ ወፍ ከህንፃውም ሆነ ከመተግበሪያው ላይ ድንገት በጠድፊያ መነሳቷ ኢላን መስክ እያመነቱ ትዊተርን ከገዙበት ካለፈው ዓመት ጀምሮ ኩባንያውን ለማስተዳደር የሚከተሉት ትርምስ የተሞላበት አመራር አካል እንደሆነ ተነግሯል። መስክ ተከታዮቻቸውን አዲስ የሎጎ ወይም የምልክት ሐሳብ እንዲያቀርቡ እሁድ ምሽት ጠየቁ። ብዙም የአርት ስራ የማይጠይቅ ነው ግን የተሻለ ማድረግ ይቻላል ብለው የኤክስ ምልክትን ሰኞ መረጡ። የራሳቸውን የትዊተር አካውንት ምልክት በኤክስ ቀይረው በሳን ፍራንሲስኮ በሚገኘው ዋና መስሪያ ቤቱ ህንጻ ላይም በመብራት ምልክቱን ቢንጸባረቅ አደረጉ። ይህም መስክ የትዊተር ተጠቃሚዎችንና ማስታወቂያ አስነጋሪዎችን እንዲገለሉ ካደረጉ እርምጃዎቻቸው አንዱ ነው ተብሏል። እርምጃው ከአዲስ ተፎካካሪዎቻቸው በተለይም የፌስቡክ እናት ኩባንያ ሜታ አገልግሎት ላይ የዋለውና በቀጥታ የትዊተር ተጠቃሚዎችን ኢላማ ካደረገው ትሬድስ ከተሰኘው አዲስ መተግበሪያ ለሚመጣው ፉክክር ተጋላጭ አድርጓቸዋል ተብሏል።
የሩሲያና የቻይና ባለስልጣናት ሰሜን ኮሪያን ሊጎበኙ ነው። ሰሜን ኮሪያ በያዝነው ሳምንት የሁለቱ ኮሪያዎች ጦርነት ያበቃበትን የጦር ስምምነት ዓመታዊ ስርዓት ለማክበር ወደ ፒዮንግያንግ የሚያቀኑትን የሩሲያ መከላከያ ሚኒስትርና አንድ የቻይና ከፍተኛ የልዑካን ቡድን ተቀብላ የምታስተናግድ መሆኗን አመለከተች። እንደ ሀገሪቱ መገናኛ ብዙሃን ዘገባም ሰሜን ኮሪያ በከፍተኛ ባለስልጣናቱ ጉብኝት በኮቪድ-19 ወረርሽኝ ሳቢያ ለረጅም ጊዜ ዘግታ የቆየችውን ድንበሯን ለመክፈት ማቀዷን የሚያሳይ ምልክት ሊሆን ይችላል ተብሏል። በመከላከያ ሚኒስትር ሰርጌይ ሾይጉ የሚመራው የሩሲያ ፌዴሬሽን ወታደራዊ ልዑኩ ለኮሪያ ሕዝባዊ ዲሞክራሲያዊ ሪፐብሊክ የደስታ ስሜት መግለጫ ጉብኝት ያደርጋል ሲል መንግስታዊው የኮሪያ ማዕከላዊ ዜና አገልግሎት በዛሬው ዕለት ዘግቧል። የቻይና ልዑካን ቡድንም ከነገ በስቲያ ሐሙስ በሚካሄደው ስነ ስርዓት ላይ እንደሚገኝ የዜና አገልግሎቱ ከአንድ ቀን በፊት ባቀረበው ዘገባው አረጋግጦ ነበር። ከፒዮንግያንግ ታሪካዊ አጋሮች አንዷ የሆነችው ሩሲያ የዩክሬኑን ወረራ በጽናት ከደገፉት መሪዋ ኪም ጆንግ ኡን ጋር ጭምር ባላቸው ጥብቅ ወዳጅነት ግንኙነት ከቀጠሉት በጣት ከሚቆጠሩ አገሮች አንዷ ናት። በተያያዘም ኪም ጆንግ ኡን ለሩሲያ ባሳዩ ድጋፍ ሮኬቶችና ሚሳኤሎችን ለሞስኮ አቅርበዋል ስትል ዋሽንግተን መወንጀሏ ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሌላ የኮሪያ ዜና ሰሜን ኮሪያ ሁለት አጫጭር ርቀት የቦሊስቲክ ሚሳኤሎችን አስወንጭፋለች። የዩናይትድ ስቴትስ ባህር ሰርጓጅ መርከብ ወደ ኮሪያ መምጣቷን ተከትሎ ሰሜን ኮሪያ ሁለት ያጭር ርቀት ቦሊስቲክ ሚሳኤሎችን ከምስራቅ ባህሯ ላይ ማስወንጭፏን የደቡብ ኮሪያ ጦር ሰራዊት ዛሬ አስታውቋል። ከቅርብ ጊዜያት ወዲህ እየጨመረ የመጣው የፒዮንግያንግ የጦር መሳሪያ ሙከራ ዩናይትድ ስቴትስ ግዙፍ የጦር መርከቦች ወደ ደቡብ ኮሪያ መምጣታቸውን በመቃወም ሰሜን ኮሪያ ወታደራዊ ኃይሏን ለማሳየት ያደረገችው ነው ሲል የደቡብ ኮሪያ ጦር ሰራዊት አክሎ አመልክቷል። በተያያዘ ዜና ሰሜን ኮሪያ ካለፈው ሳምንት አንስቶ በያዘችው ሶስተኛ ዙር የጦር መሳሪያ ሙከራዋ በአገሬው ሰዓት አቆጣጠር እኩለ ሌሊት ከማለፉ ጥቂት ቀደም ብሎ ነው ከመዲናዋ ፒዮንግያንግ አቅራቢያ ካለ ስፍራ ሚሳኤሎቹን ያስወነጨፈችው ሲሉ የደቡብ ኮሪያው ጠቅላይ ጦር አዛዥ አስረድተዋል። ሁለቱም ሚሳኤሎች በኮሪያ ባህረ ገብ መሬት ምስራቃዊ የባህር ዳርቻ አቅራቢያ ካለ ውሃ ላይ ከማረፋቸው አስቀድሞ 400 ኪሎ ሜትሮች መምዘግዘጋቸውን ያመለከተው መግለጫ አክሎም የአካባቢውን ሰላምና መረጋጋት አደጋ ላይ የሚጥል ከባድ ትንኮሳ ነው ሲል ኮንኖታል። የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳም በበኩላቸው የሚሳኤል ሙከራውን በተመለከተ መንግስታቸው ቤጂንግ በሚገኘው ኤምባሲያቸው በኩል ለሰሜን ኮሪያ ተቃውሞ ማሰማቱን ተናግረዋል። ቶኪዮ ከዋሽንግተንና ከሶል ጋር ካላት የሶስትዮሽ የጸጥታ ትብብር ጥብቅ ክትትል በማድረግ ላይ ነች ብለዋል። ከሀገሪቱ ልዩ የኢኮኖሚ ክልል ወጣ ያለ ስፍራ ላይ ያረፉት ሁለቱ ሚሳኤሎች ያደረሱ ጉዳት አለመኖሩንም የጃፓን መከላከያ ሚኒስትር አመልክቷል። በመጨረሻም የእስራኤል ወታደሮች 3 ፍልስጤማውያንን ገደሉ። እስራኤል ወታደሮች ዛሬ ዌስት ባንክ ውስጥ 3 ፍልስጤማውያንን መግደላቸው ተዘግቧል። ታጣቂዎቹ ናብለስ ከተማ ውስጥ ተሽከርካሪ ላይ ሆነው በእስራኤል ወታደሮች ላይ ተኩስ በከፈቱበት ወቅት መገደላቸውን የእስራኤል ጦር ሰራዊት በሰጠው ማብራሪያ አስታውቋል። የእስራኤል ጦር ከ3 ጠመንጃና በርካታ ጥይቶች ጋር እንዲሁም ሌሎች ወታደራዊ ቁሳቁሶችን ጨምሮ ከተሽከርካሪዎች ውስጥ ማግኘቱን አመልክቷል። ጥቃቱ የእስራኤል የከፈተችውን ወታደራዊ ዘመቻ የፍልስጤም ታጣቂዎች በፊናቸው የሚሰነዝሯቸውን ጥቃቶችና እስራኤላውያን ሰፋሪዎች በፍልስጤም መንደሮች ላይ የሚያደርሱትን ጉዳት ጨምሮ በዌስት ባንክ ተባብሶ ከቀጠለው ብጥብጥ የቅርብ ጊዜው ነው። አድማጮች፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ሐምሌ 18 2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን። ቀደም ብዬ ካስተዋወቅኳችሁ የዛሬ አቀናባሪያችን በተጨማሪ ሲሳይ አሸናፊና ግርማ ደገፋ በምስል ቅንብሩ አብረውን ይቆያሉ። የማህበራዊ መገናኛ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። የድምጽ አለያም ደግሞ የጽሑፍ መልእክት መተው ለምትፈልጉ ደግሞ 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ እለቱ አብይ ርዕስ ጉዳያችን እንሻገር። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ከሶስት ሳምንታት በፊት ተፈጥሮ በነበረ ግጭት ከአካባቢያቸው የተሰደዱ ነዋሪዎች እስካሁን አለመመለሳቸውን ገለጹ። የአሜሪካ ድምጽ ያነጋገራቸው ተፈናቃዮቹ እስካሁን ወደ ቀያቸው ያልተመለሱት ከሳምንታት በፊት ጥቃት የፈጸሙባቸው ታጣቂዎች በዚያው በግልገል በለስ ከተማ በመኖራቸው እንደሆነ ገልጸዋል። በጉዳዩ ላይ ከአካባቢው ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። አስቴር ምስጋናው የዚህን ጉዳይ ዝርዝር ትነግረናለች።
በቤንሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ በነዋሪዎች ላይ ደርሷል ያሉትን ጥቃት ሸሽተው አካባቢያቸውን ለቀው የሚወጡ ተፈናቃዮች ቁጥር መጨመሩን ያነጋገርናቸው ነዋሪዎች ይጠቁማሉ። ስማቸው እንዲጠቀስ ያልፈለጉ የግልገል በለስ ከተማ ነዋሪ እንደነበሩ በስልክ የነገሩን አንድ ግለሰብ ባለፈው አርብ በከተማው የተከሰተውን ግጭት ተከትሎ በማግስቱ ቀያቸውን ጥለው ቻግኒ ከተማ ገብተዋል። ዛሬ ደግሞ ንብረቶቻቸውን ጭነው ከቻግኒ ከተማ ወጣ ብላ ወደምትገኝ ብዘረኒካ ወደ ተባልሽ ቀበሌ መሄዳቸውን ይገልጻሉ። ከ1999 ዓመተ ምህረት ጀምሮ በግልገል በለስ ከተማ መኖር እንደጀመሩ የሚናገሩት እኚሁ ግለሰብ ከቅርብ ዓመታት ወዲህ በአካባቢው በተደጋጋሚ በሚከሰተው ማንነትን መሰረት ያደረገ ጥቃት ብዙ ሰዎችን ማፈናቀሉን ጠቁመዋል።
2011 ጀምሮ እንፈናቀላለን እንገባለን እንፈናቀላለን መከላከያ ድቡ ስለምንገባለን እንደደውሉ እንወጣለን ማለት ነው። መጋቢት ላይ ነው የገባነው። አሁን ህዝቡ አጠቃላይ ወደ ታዊ ወረዳ ነው ብዙሃኑ ተጠቅሎ ወደ አጠገባዙን እየጣለ በካሬጣውም በጋሪም በሚያጠቃን በራሱ እየተጠቀመ ወደ ታዊ ወረዳ ተጠግቷል። አሁን ዛሬ ነው ግልገል ነበር ያደረኩ አዘጋጅተን የጓዝ ምንን አደረጃጀ ከብቱንም ጎሮችም አደረጃጀ በመኪና ዛሬ አሁን ብዝረካኒ ቀበሌ ገባ። ገና በረተና አላግተ ራሱ ገና ቤት አልገባ። 13 ክብት
በምንድን ነው የጫንከው?
13 በቴስተር።
ስንት ብር ከፈልክ?
በከብት 6600 ብር።
የመተከል ዞን ዋና አስተዳዳሪ አቶ ለሚሳዋው ያግን ከአሜሪካ ድምጽ ጋር በነበራቸው ቆይታ ባለፈው አርብ ዕለት በግልገል በለስ ከተማ የተከሰተው ግጭት በመንግስት የጸጥታ ኃይሎች በቁጥጥር ስር መዋሉን ገልጸው በአሁኑ ሰዓት ከተማው ወደ ሰላማዊ እንቅስቃሴ ተመልሷል ብለዋል።
ያው እዛ አካባቢ አንዳንዴ ጥንፍ ይዞ ዝም ብሎ ትንሚዱ አካላት ሊኖሩ ይችላሉ። እንደገና ብቻዬን ሂጄ ልፈልግ ብሎ ያለ አካል አለ። ለምን ብቻህን ትንቀሳቀሳለህ? ፖሊስ ይሄው፣ የአድማ ብተና ይሄው፣ ሚሊሻ ይሄው፣ ከነዚህ ጋር ግብዱና ጠፋ የምትሉትን በሬ ወይም ከብት ፈልጉ ሲባል ኖ እኛ ተነጥለን ለብቻችን ካልፈለግን በስተቀር ተባለ። አይሄ ጤነኛ አካሄድ አይደለም ተባለ። በመሀል የጸጥታ አካላት ጋር ነው ያንን ጥልፍ ይዘው የሄዱ አካላት የተጋጩት። ይሁን እንጂ ከዛ በኋላ ምንም አይነት ስጋት የሚሆን ነገር የለም። እያንዳንዱ ነገር ተፈትሾ ተስተካክሏል።
እርሳቸው ይህንን ይበሉ እንጂ ግጭቱ ከተከሰተበት ካለፈው ቅዳሜ ጀምሮ እስከ ዛሬ ድረስ የአካባቢው ነዋሪዎች ከደህንነት ስጋት ጋር የተነሳ ንብረታቸውን ይዘው ወደ አጎራባች ፓዊና ቻግኒ ከተሞች እየተጓዙ እንደሆነ ያነጋገርናቸው ተፈናቃዮች ገልጸውልናል። ሌላ ስማቸውን እንዳንጠቅስ የጠየቁን አስተያየት ሰጪ ከተማውን ለቀው የሚወጡ ሰዎች ቁጥር እየጨመረ እንደመጣ ያስረዳሉ።
በማህበረሰቡ ዘንድ ያለው አመኔታ ምንም አመኔታ እስከሌለው ድረስ ሴቶችን እንዳይጎዱ ለማሸሽ ሌት ተቀን ሲባትል የነበረበትን የሞቀ ቤቱን ከቆርቆሮ ቤት ወጥቶ ዝናብ ላይ ወጥቶ የወደቀ ህዝብ ነው የሚታይ ያለው። ቢያንስ 3500 ድረስ ይሆናል ብዬ ገምታለሁ።
በቤንሻንጉል ጉምዝ ክልል መተከል ዞን ግልገል በለስ ከተማ ባለፈው ሳምንት አርብ ታጣቂዎች ከፍተውታል በተባለ ጥቃት ሲቪሎች መገደላቸውን ነዋሪዎችን ተክሰን መዘገባችን ይታወሳል። የከተማው ነዋሪዎች ለአሜሪካ ድምጽ ከትናንት በስቲያ እንደተናገሩት በእለቱ ከቀኑ 10 ሰዓት ከ30 ጀምሮ በተለምዶ ቻይና ካምፕ ተብሎ በሚጠራው አካባቢ ታጣቂዎች በከፈቱት ተኩስ 10 የሚደርሱ ሰላማዊያን ሰዎች ሲገደሉ ከ9 በላይ የሚሆኑት ደግሞ ቆስለው በሕክምና ላይ እንደሚገኙም ነዋሪዎቹ ገልጸው ነበር። ግድያውን የፈጸሙት በጫካ የነበሩና በቅርቡ እርቀ ሰላም ፈጽመው ከገቡ የጎሆዴን ተመላሾች ውስጥ ትጥቅ ያልፈቱ ኃይሎች እንደሆኑ ማመልከታቸው ይታወሳል። አቶ ለሚሰዋውያ ግን የነዋሪዎችን አስተያየት አይቀበሉም። በእርቀ ሰላም ስም የገቡት ታጣቂዎች የሚገኙት ካምፕ ውስጥ ናቸው ብለዋል።
የመጡት ከሆነ እዛ የሆነ ቦታ ላይ ተጠልለው ለብቻቸው እዛ ነው ቁጭ ብለው ተጠብቀው አድማ ብተና ነው መሰለኝ የሚጠብቀው። ያለ ፈቃድ መውጣት መግባት አይችልም። ያለው ፋክቱ እውነታው ይሄ ነው። ነገር ግን የተለያየ ፍላጎት ያላቸው አካላት በተለያየ መንገድ ሊያራግቡ ይችላሉ። ከከተማው ላይ አንዳች ስጋት የለም።
ያነጋገርናቸው የከተማዋ ነዋሪዎች ግን ከጥቃቱ በኋላ በከተማው ለመኖር ስጋት የሆነባቸው ከመንግስት የጸጥታ አካላት ውጭ ታጥቀው የሚንቀሳቀሱ ታጣቂዎችን መመልከታቸው እንደሆነ ተናግረዋል።
በከተማ ይዘዋውራሉ። ሙሉ ትጥቅ ነው ስታፍንጫቸው የተሸከሙ። ሌላው ማህበረሰብ ትጥቅ ይዞ መንቀሳቀስ አይችልም። እነሱ ግን እንደፈለጉ 24 መሳሪያ ስታፍንጫቸው ታጥቀው መዞር ይችላሉ። የሆነ የ01 ተብሎ የሚጠራ እንትና አለ፣ አዳራሽ አለ። እዛ አዳራሽ ላይ ከዝነዋል መሳሪያቸውን። ከዛ አዳራሽ ወተራራ አለች፣ የውሃ ጎተራ የምትባል እዛ ላይ እነሱ መሽገው ነው ያሉት። እዛ አዳራሽ ውስጥ ላይ በጣም በሀይለኛ ምሽግ አደራጅተው ነው ያሉት። እና ስታይ በጣም ዘግናኝ የሆነው ወይም ሁለት መንግስት ያላት አንዲት ዞን ከተማ ሁለት መንግስት ያለባት ናት ተብላ የምትጠረጠር ከተማ ናት። መከላከያ አለ፣ ፌደራል አለ። ያ ሁሉ ዝም ብሎ የራሱ እንዳትኩ ዝም ብሎ መከማያቶች ይሄ ነው ብሎ ለምንድን ነው እንደ ከዘ በህዝብ ላይ ጉዳት የምታደርሱት ምን ብሎ የሚጠይቃቸውም የለም።
መከላከያም አለ፣ እነሱም አሉ።
እነሱ የምትሏቸው እነማን ናቸው?
ዲህ ድረው ነው ሰየ ህዝብ እንትን እኮ ለታድሶ ተብለው የገቡ ናቸው። ታጣቂ ማለት ወረዳ ያመነበት ህዝብ ያመነበት ነው ታጣቂ ይባላል። እነዚህ ግን ያው ሸፍ ተውሎ ከጫካ የገቡ ናቸው። ለታድሶ ተብለው ነበር የገቡ። ሲገቡ ግን ፍቃ አላወረዱም። ብሬን አላቸው፣ ቅንቡላ አላቸው። ያን እንዳለ ንሰረከ ይዘው ነው የገቡ።
ጣችሁን እየሸከፋችሁ እያስጫናችሁ ስትወጡ የሰበሰባችሁ አካል የለም?
ሰብሰቡ አንድም ያወያየን ነገር የለም። በየግላችን ግን እንደዛ መስመር ለመስመር እዛ ስንገናኝ ማለት ነው እስኪ ተረጋጉ እናንተ ቀስ ማስሉ ተረጋጉ ይለናል ይሉናል ማለት ነው።
እነማን ናቸው?
እኛ ግን መከላከያዎች ማለት ነው። እኛ ምን አይተን እንረጋጋ? ምሳሌ እነዚህ ሰዎች 78 ብሬን ይዘው ነው የተፈጸሙት አንዱ ሰፈር። ይሄ ሲሆን ማን ያለልን ይግድ አካላለ ወይ ማን ምንድን ነው ብሎ ያበጣልን ከሌለ ድረስ እኛ እንዴት ነው የምንረጋጋና ቀስ ምንል ምን አይተን እንረጋጋል?
የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው መግለጫ በቤንሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ ግልገል በለስ ከተማ ሰኔ 30 2015 ዓ.ም በክልሉ ታጥቀው የሚንቀሳቀሱ ቡድኖች ባደረሱት ጥቃት ሴቶችና ህፃናትን ጨምሮ ቁጥራቸውን በውል ያልገለጻቸው ሰዎች መገደላቸውንና መቁሰላቸውን እንዲሁም መፈናቀላቸውን ገልጿል። ኢሰመጉ ከአካባቢው አሰባሰብኩት ያለውን መረጃ ጠቅሶ ጥቃቱ በተፈጸመባቸው አካባቢዎች በቅርብ ርቀት ላይ የመንግስት የጸጥታ ኃይሎች ካምፕ የነበረ ቢሆንም አፋጣኝ ምላሽ አለመስጠቱንና አሁንም ድረስ ነዋሪዎች ዳግም ጥቃት እንዳይፈጸም ስጋት ላይ መሆናቸውን አክሏል። ኢሰመጉ የቤንሻንጉል ጉሙዝ ክልላዊ መንግስት እንዲሁም የፌደራል መንግስት በመተከል ዞን ማንዱራ ወረዳ ግልገል በለስ ከተማ በተፈጸመው ጥቃት እጃቸው ያለበትን አካላት ለፍርድ እንዲያቀርብ በቤንሻንጉል ጉሙዝ ክልል መተከል ዞን በተደጋጋሚ እየተፈጸሙ ያሉና በክልሉ መንግስት ዘላቂ መፍትሄ ሊያገኙ ያልቻሉ የሰብአዊ መብቶች ጥሰቶችን መንግስት በአስቸኳይ እንዲያስቆም ተገቢውን በቂ ምርመራ እንዲያደርግ ጥሰት ፈጻሚዎችን ለህግ እንዲያቀርብ የነዋሪዎችን ደህንነት እንዲያስጠብቅና ኃላፊነቱን እንዲወጣ ኢሰመጉ ጥሪውን አቅርቧል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ብላ አስቴር ምስጋና ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ባለፈው የአንድ ሳምንት ጊዜ ውስጥ በአፋርና አማራ ክልሎች 3 ረድኤት ሰራተኞች እንደተገደሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገልጿል። ከ3ቱ ሰራተኞች 2ቱ በአፋር አንዱ ደግሞ በአማራ ክልል እንደተገደሉ ተናገሩት። የምክር ቤቱ ዋና ዳይሬክተር ሄኖክ መለሰ ከሰሜኑ ጦርነት በኋላ በቁጥር 40 የሚደርሱ የሰብአዊ ድጋፍ ሰራተኞች መገደላቸውን ተናግረዋል። ግድያ የተፈጸመባቸው ሰራተኞች ሰሩባቸው የነበሩትን ተቋማት ከመግለጽ የተቆጠቡት አቶ ሄኖክ ለረዴ ሰራተኞች ጥበቃና ከለላ እንዲደረግም ጠይቀዋል። እስካሁን ሰራተኞቹ ሰሞኑን እንደተገደሉበት የገለጸ የተራዶ ድርጅት ባይኖርም ባለፈው ቅዳሜ በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ተደረገ በተባለ የተኩስ ልውውጥ ከተገደሉ ሰላማውያን መካከል አንዱ የረዴ ድርጅት ሰራተኛ እንደሆነ መዘገባችን ይታወሳል። ኬኔዲ አባተ የዚህን ጉዳይ ዝርዝር ነግረናል።
የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ማክሰኞ ሐምሌ 18 ቀን 2015 ዓ.ም ባወጣው መግለጫ ከቅርብ ጊዜ ወዲህ በኢትዮጵያ አንዳንድ አካባቢዎች በሲቪል ማህበረሰብ ድርጅቶች የሰብአዊ ድጋፍ ሰራተኞች ላይ እየደረሰ ያለው ጉዳት በከፍተኛ ሁኔታ አሳስቦኛል ብሏል። በቅርቡም በአፋርና አማራ ክልሎች የተወሰኑ አካባቢዎች በስራ ላይ በነበሩ የሰብአዊ ድጋፍ ሰራተኞች ላይ የሞት አደጋ መድረሱንም አስታውቋል። የሞት አደጋው የደረሰው ከአንድ ሳምንት ወዲህ ባሉት ቀናት ውስጥ መሆኑን ለአሜሪካ ድምጽ የገለጹት የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለሰ በዚህም 3 የሰብአዊ ድጋፍ ሰራተኞች መገደላቸውን ተናግረዋል።
በተለያየ የሀገራችን ክፍል ባሉ ወጣቶች ግጭቶች የተነሳ እንዲሁ ደግሞ በርካታ ወገኖችም ድጋፍ የሚፈልጉ በመሆናቸው የሲቪል ማህበረሰብ ድርጅቶች ተንቀሳቅሰው ይህንን ድጋፍ ለወገን ማድረስ ተቀዳሚ ተግባራቸው ነው። ያንን በሚያከናውኑበት ጊዜ እንግዲህ ያው አፋርም በአማራ ክልልም የተወሰኑ የሲቪል ማህበረሰብ ድርጅት ሰራተኞች ሰብአዊ ድጋፍ ላይ የተሰማሩ ሰዎች ህይወታቸው አልፏል። 3 ናቸው። 2 አፋር ላይ ነው የተገደሉት፣ አንደኛው አማራ ክልል ላይ ነው። በዚህ አንድ ሳምንት ውስጥ የሆነ ነገር ነው።
ግድያውስ እንዲያው ሆን ተብሎ ኢላማ ተደረገው የተፈጸመ ነው ወይስ በአጋጣሚ በተባራሪ ጥይትና በመሰል መንገዶች ነው? እንዲሁም በማን ነው የተፈጸመው የሚለውን አጣርታችኋል?
እንግዲህ ይሄ በተጨማሪ ዲቴሎቹን ማጣራትም ስለሚፈልግ ድርጅቶቹም በየግላቸው አጣርተው ክሮስ ፋየር ሊሆን ይችላል ወይም ሌሎች ነገሮች ሊሆን ይችላሉ በጥልቀት እነሱ ቢያውጡት ይሻላል።
አቶ ሄኖክ ምክር ቤታቸው በአማራና በአፋር ክልሎች ባለፉት ጥቂት ቀናት ውስጥ ተገድለዋል ያሏቸው 3 ሰዎች የየትኞቹ የሰብአዊ ድርጅት ሰራተኞች እንደሆኑ ከመግለጽም ተቆጥበዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሰራተኞቻቸው መገደላቸውን ይፋ ያደረጉ የሰብአዊ ረድኤት ድርጅቶችም የሉም። ሆኖም በአማራ ክልል ካለው የጸጥታ መደፍረስና ተኩስ ጋር ተያይዞ ሰሞኑን የደረሰውን የሞትና የአካል ጉዳት በተመለከተ ትናንት ባሰራጨነው ዘገባ ላይ በወልድ ከተማ ባለፈው ቅዳሜ ምሽት በተፈጠረ ተኩስ 2 ንጹሃን ሰዎች መገደላቸውንና ከነዚህም አንዱ በስም ያልጠቀሱት የረዴት ድርጅት ሰራተኛ መሆኑን አንድ የወልዲያ ሆስፒታል ባልደረባ መናገራቸው ይታወሳል። የወልዲያ ከተማ መንግስት ኮሙኒኬሽን መምሪያ ኃላፊም የሁለት ሰላማዊ ሰዎች ህይወት ማለፉንና የአንደኛው ሟች አድራሻ እንዳልታወቀ ገልጸው ነበር። አፋር ክልል ተገደሉ የተባሉትን 2 የሰብአዊ ድጋፍ ሰራተኞች በተመለከተ ከክልሉ መንግስት ኮሙኒኬሽን እና ከክልሉ ያደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊዎች በስልክ አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ሊሳካልን አልቻለም። ያም ሆነ ይህ የሰብአዊ ድጋፍ ሰራተኞች ግድያ እየጨመረ መምጣቱ በአገልግሎቱ ላይ እክል እንደሚፈጥር የሚገልጹት የሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ሄኖክ መለሰ የረዴት ሰራተኞች ባለም አቀፍ ህግ መሰረት ጥበቃ ሊደረግላቸው እንደሚገባ አሳስበዋል።
የሰሜኑ ጦርነት ግጭት ከተጀመረ ጀምሮ የሞቱት ቁጥር እንግዲህ ወደ 40 እየደረሱ ነው ማለት ነው። እና ይሄ ቀላል ቁጥር አይደለም። ሰዎች የሲቪል ማህበረሰብ ድርጅት እንቅስቃሴ፣ ሰብአዊ ድጋፍ እንቅስቃሴ ለትርፍ ያልሆነ ሰብአዊነትን ማዕከል አድርጎ የሚሰራ ነው እና ይሄ ደግሞ ምናልባትም ስራው ላይ ከፍተኛ የሆነ እንቅፋት ሊፈጥር ይችላል። መረዳት መታገዝ ያለባቸው ወገኖች እንግዲህ እንዲያገኙት የሚችል ድጋፍ በጣም ይቀንሳል ብለን እናስባለን። ሌላው በዋነኝነት እንግዲህ በምንም አይነት አውድ ውስጥም ቢሆን የግብረሰናይ ስራዎች መቀጠል ተጠናክሮ መሰራት ያለባቸው ነገሮች ናቸው። ያ ሲሆን ደግሞ ህይወታቸውን ሰንውተው የሚንቀሳቀሱ የሚሰሩ ሰዎች ሊታሰብላቸው እና ዓለም አቀፍ መርህንም ደግሞ ማዕከል ያደረገ የተለየ ጥበቃ ከለላ እንደሚያስፈልጋቸው ለመግለጽ ነው።
በተያያዘ በቅርቡ በጋምቤላ ክልል አንዳንድ አካባቢዎች የተፈጠረውን ግጭት ተከትሎ በንጹሃን ዜጎች ላይ የደረሰው ሞት፣ መፈናቀልና የሰብአዊ ቀውስ እንዲሁም ከግጭቱ ጋር ተያይዞ በዜጎች ላይ የተፈጠረው የደህንነት ስጋት በእጅጉ እንደሚያሳስበው ምክር ቤቱ አመልክቷል። ኢትዮጵያ ከምትገኝበት ተለዋዋጭ የግጭት አውድ እንድትወጣ ሁሉም ባለድርሻ አካላት ለሰላማዊ መፍትሄ ትኩረት እንዲሰጡም ያሳስበው ምክር ቤቱ መንግስትም የዜጎችን ሰላምና ደህንነት ረጋጋት ግዴታውን በአግባቡ እንዲወጣ ሲል ጥሪ አቅርቧል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አመሰግናለሁ። ከአሜሪካ ድምጽ የማክሰኞ ምሽት ዝግጅታችን ይቀጥላል። ቀደም ብለን ባብይ ርዕስ ጉዳያችን በቤንሻንጉል ጉሙዝ ክልል መተከል ዞን እንግልገል ገለስ ከተማ ከሶስት ሳምንታት በፊት ተፈጥሮ በነበረው ግጭት ከአካባቢያቸው የተሰደዱ ነዋሪዎች እስካሁን አለመመለሳቸውን የሚገልጽ ዘገባ አስደምጠናችሁ ነበረ። ያስደምጠናችሁ ዘገባ ግን ከአንድ ሳምንት በፊት የተላለፈ ነው። ለተፈጠረው የቴክኒክ ችግር በእጅጉ ይቅርታ እየጠየቅን ዛሬ አመሻሹን የተላከውን አዲሱን ዘገባ በመቀጠል እናስደምጣችኋለን።
የአራት ልጆች አባት እንደሆኑ የገለጹልን አደም መስፍን በአሁኑ ሰዓት ከግልገል በለስ ወደ ፓዊ መውጫ በመትገኝ አንድ መንደር ከሌሎች በሾዎች ከሚቆጠሩ ተፈናቃዮች ጋራ ከተቀመጡ 3 ሳምንት እንደሆናቸው ተናግረዋል። ወደ ቀያቸው ለመመለስ ስጋት እንዳለባቸው ገልጸዋል።
የተመለሰ አንድም ሰው የለም። ግን የሚባል ሰው የለም። መጥቶ መታየቻ ሁለቱም ቀበሌ ማለት ነው። የ02 ከተና 2 እና የ02 ስልካቸው መዛው ናቸው። አፈናቃዩ ምራቱ አመራሮች ናቸው። ስለዚህ እንዴት ብለን እንመለሳለን? ንብረታችን ቀርቶ ቤታችን ይኸው ላሜራው ቆርቆሮ እየተነሳ ነው።
ግልግል በለስ ከተማ ገበያ ውስጥ ጥቃቅን ነገር በመሸጥ ትተዳደር እንደነበር የገለጸችልን ከድጃ እንድሪስ የተባለች ሌላው አስተያየት ሰጪ ከግጭቱ በኋላ ይደርስብኛል ያለችውን ጥቃት ሽሽታ አንድ ልጇን ይዛ በሌሊት እንደወጣችና ከከተማው ወጣ ብሎ ከሚገኘው መንደር ከሰው ቤት ተጠግታ እየኖረች እንደሆነ ትናገራለች።
እንዴት ነን እንመለሳለን? ምን መልኩ ቤት ምንም ለሱ ገብተ ተቀምጦበታል። እኛ ለራሱ ምንብሻት ያሉበት ምንም ጋር ብለን ነው የምንመለሰው። እንመለስም የጠየቀን ክፍል የለም። የተመለሰም ሰው የለም።
በጉዳይ ዙሪያ የመተከል ዞን ዋና አስተዳዳሪ አቶ ለሚሰዋው የናስተያየት ለማካተት በእጅ ስልካቸው ላይ ብንደውልም ስልካቸው ባለመስራቱ አስተያየታቸውን ማካተት አልቻልንም። ከሶስት ሳምንት በፊት ግጭቱን በተመለከተ በሰጡት አስተያየት ግን አካባቢው ወደ ሰላማዊ እንቅስቃሴ መመለሱን ገልጸው ነበር።
ምንም አይነት ስጋት የሚሆን ነገር የለም። እያንዳንዱ ነገር ተፈትሾ ተስተካክሏል።
ለደህንነታቸው ሲባል ስሜ አይጠቀስ ያሉን ሌላው አስተያየት ሰጪ አካባቢውን ለቀው ከወጡ በኋላ የተፈናቃዮቹ ሀብትና ንብረት እየተዘረፈ እንደሆነ ትላንት ወደ ቦታው ሄደው ማረጋገጥ መቻላቸውን ነግረውናል።
አንዴ ለማማ ከተማ ለቀው እንደተፈቀደ ሁኔታም መንከዳ ምንም እንኳን ለኛ ካንፋ ለፍታት ወጣች ነው እንጂ ለተደረገው ድርጊት ምንም እንትን ያለ ነገር የለም። ምንም ነገር የለም ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከሳምንት በፊት ባወጣው መግለጫ በቤንሻንጉል ጉሙዝ ክልል መተከል ዞን በግልገል በለስ ከተማ ሰኔ 30 2015 ዓ.ም የታጠቁ ኃይሎች በከፈቱት ተኩስ 8 ሰዎች መገደላቸውንና 16 መቁሰላቸውን ቀሪዎቹም አካባቢያቸውን ለቀው መሰደዳቸውን ገልጸው ነበር። ኮሚሽኑ ከአካባቢው ነዋሪዎችና ባለስልጣናት ጋር አደረኩት ባለው ማጣራትም ጥቃቱን የፈጸሙት በቅርቡ ከመንግስት ጋር እርቅ ፈጽመው የገቡ የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ታጣቂዎች ናቸው ማለቱን ጠቅሰን መዘገባችን ይታወሳል። በወቅቱ ያነጋገርናቸው የአካባቢው ባለስልጣናትና የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር የኮሚሽኑን ውንጀላ አልተቀበሉትም። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዳንኤል በቀለ ኢትዮጵያ ውስጥ በታጣቂዎች የሚፈጸመው ጥቃት አሳሳቢ ሆኖ መቀጠሉን መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን በድጋሚ በእጅጉ አመሰግናለሁ። አሁን ወደ ሌላኛው አፍሪካዊት ሀገር ሶማሊያ እናቀናለን። በሶማሊያ ዋና ከተማ ሞጋዲሹ በሚገኝ የጦር ሰፈር የወታደር ማሰልጠኛ ላይ የአልሸባብ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 13 ወታደሮች ሲገደሉ ሌሎች 20 ወታደሮች ደግሞ እንደቆሰሉ ተገልጿል። ጽንፈኛው እስላማዊ ታጣቂ ቡድን አልሸባብ ለጥቃቱ ኃላፊ ነኝ ብሏል። ትንታኞች እንደሚናገሩት የደረሰው ጥቃት ከአልሸባብ ጋር እየተፋለመ ያለው የመንግስቱ የጦር ኃይል ምን ያህል ለጥቃት ተጋላጭ እንደሆነ የሚጠቁም ነው። አህመድ መሐመድ ከሞቃዲሾ ያጠናቀረውን ዘገባ በመቀጠል ይሰማል።
የአፍሪካ ህብረት ያሰማራቸው ኃይሎች እየወጡ መሆናቸውን ተከትሎ በጦር ሰፈሮችና በሲቪሎች ላይ ኢላማ ያደረጉ ጥቃቶች በተከታታይ የሚያደርሰው አልሸባብ ትናንትና ሰኞም ሞቃዲሾ ዳርቻ በሚገኝ ወታደራዊ ማሰልጠኛ ላይ አጥፍቶ ጠፊ ጥቃት አድርሷል። ስማቸው እንዳይጠቀስ የጠየቁ አንድ የሶማሊያ የጦር መኮንን ለቪኦኤ በሰጡት ቃል በማሰልጠኛ አካዳሚው ቁርስ ለመመገብ ተሰልፈው የነበሩ ቢያንስ 13 ወታደሮች መገደላቸውንና ሌሎች 20 ወታደሮች መቁሰላቸውን ገልጸዋል። ከሞቱት መካከል አንዱ ራሱ አጥፍቶ ጠፊው መሆኑን ያመለከቱት ተንታኞች ጥቃቱ የሶማሊያን የጦር ሰራዊት መዳከም የሚያመለክት እንደሆነ ይናገራሉ። መሐመድ መሐመድ ኢጋል ሞቃዲሾ የሚገኘው የፖሊሲ ተቋም ሶማሊ ሲቪክ ሃውስ የደህንነት ጉዳይ ተንታኝ ናቸው።
አልሸባብ ያዓለም ከውሐቂ ጂኒሳ ኢን ኢድመዶደ ኢጉዳህ ኡጋለን ኩሊየ
አልሸባብ የጦር ሰራዊት ውስጥ ሰርጎ መግባቱን ከዚያም በላይ አደገኛ መሳሪያዎችንም ጭምር ወታደራዊ ተቃውሞት ውስጥ አሽልኮ ማስገባት እንደሚችል ዓለምን ማሳየቱ ነው። ሌላው ደግሞ የታቀዱ ወታደራዊ ጥቃቶችን የማስተናከል አቅም ያለው መሆኑን የጦር ኃይሉን እንቅስቃሴዎች ለማዳከም እንደሚችል አረጋግጧል።
የሶማሊያ መንግስት ሁለተኛውን ምዕራፍ የማጥቃት ዘመቻ ከመጀመሩ በፊት አልሸባብ ቀድሞ የመንግስት ይዞታዎችን ማዳከም እንደሚፈልግ ነው ተንታኙ ያስረዱት። የሶማሊያ መንግስት ሁለተኛ ምዕራፍ ዘመቻውን በአጎራባች ሀገሮች በኢትዮጵያ፣ በጅቡቲ፣ በኬንያና በመሳሰሉት እየታገዘ ለመጀመር እቅድ እንዳለው አስታውቋል። ተንታኝ ኢጋል ተጨማሪ አስተያየት አላቸው።
ወይራ ለው ቃዲ አካዴሚያ ደጃልሲያድ አያ አፍሪን ካለ ኦ ሙሂም አህ ኦ አልሸባብ ኡትርቴ ዶለደ
ጃልሲያድ አካዳሚ ላይ ባደረሰው ጥቃት አልሸባብ ለሶማሊያ መንግስት እንደገና ትልቅ መልእክት አስተላልፈዋል። ሁለተኛው ምዕራፍ የጥቃት እቅድ ከባድ እንደሚሆን እንደመጀመሪያው ቀላል አይሆንም ይላላቸው ነው።
በሞቃዲሾ ዩኒቨርሲቲ የጸጥታ ጥናቶች መምህር የሆኑት ማህዲ ሙሴ ሐሰን በበኩላቸው ለቪኦኤ በሰጡት ቃል አልሸባብ የመንግስቱ ወታደራዊ ተቋማት ውስጥ ሰርጎ ለመግባት መቻሉ የብሔራዊ የጦር ኃይሉን አቅምና ገጽታ ባሉታዊ መልኩ የሚያንጸባርቅ መሆኑን አውስተዋል። ካሁን በፊትም ይህ ቡድን በጸጥታ ተቋማትና በተለያዩ ከፍተኛ ጥበቃ በሚደረግላቸው ተቋማት ውስጥ ሰርጎ ሲንቀሳቀስ እንደነበር የተናገሩት ተንታኙ ቡድኑ በተጠቀሱት ተቋማት ውስጥ የራሱን ሰዎች ሰግስጓል የሚል ስጋት እንደነበረ ተናግረዋል።
አንድ ተቀናቃኝ ኃይል ቦምብ የታጠቀ አጥፍቶ ጠፊ ወታደራዊ ማሰልጠኛ ውስጥ ማስገባት መቻሉ የመንግስቱንም የጦር ኃይሉንም ስም ያጎድፋል። በተዋጊዎቹ፣ በህዝቡ እንዲሁም በዓለም አቀፍ አጋሮቹ ዘንድ ያለውን አመኔታም ይሸረሽራል።
አሰን ይህንን ይበሉ እንጂ አልሸባብ የሚያደርሰው ጥቃት እየጨመረ የመጣው የአፍሪካ ህብረት ኃይሎች በይዞታቸው ስር የነበሩትን ድጋፍ ሰጪ የጦር ሰፈሮች ለሶማሊያ ብሔራዊ የጦር ሰራዊት በማስረከባቸው ነው የሚለውን አመለካከት ግን አይቀበሉም። እንደሳቸው አባባል
ወይሰዲ ደዋንሃን ኮሃ ከሰፈርጂ ደውለዳ ይኩሶ ቃደይን
አልሸባብ በቅርብ ጊዜያት በመንግስቱ እንዲሁም በመጀመሪያው ምዕራፍ ባስለቀቃቸው አካባቢዎች ያደረሰው ጥቃት አትሚስ የጦር ሰፈሮቹን ከማስረከቡ ጋር የሚያገናኘው ነገር የለም። ምክንያቱም በተጠቀሱት አካባቢዎች የወሰደውን ወታደራዊ እርምጃ የወሰዱት የሶማሊያ መንግስትና የአካባቢው ጎሳ ሚልሻዎች ናቸው።
የጸጥታ ጉዳይ ተንታኞች ግን ይህ የተባበሩት መንግስታት ድርጅት ያወጣው እቅድ አልሸባብ ያንሰራራና አቅሙን ያፈረጠመ ካለበት ሁኔታ አኳያ ሊከብድ እንደሚችል ሲያስጠነቅቁ ቆይተዋል።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ ከ ዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምጽ ዝግጅት ነው። የመጀመሪያው ምዕራፍ ዝግጅታችን በዚህ ተጠናቋል። ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን ስንሻገር ንግድና ምጣኔ ሀብት እናገኛለን። ጠቅላይ ሚኒስትር አብይ አህመድ በማንኛውም መልኩ የሚያገኙት ገንዘብ የሥራ አስፈጻሚው አካል ቁንጮ ሆኖ አገርን በሚመሩበት የርዕሰ መንግሥት ሥልጣናቸው እስከሆነ ድረስ ሕጋዊ የበጀት ዝግጅትን ተከትሎ ሊሰራበት እንደሚገባ የመጣኔ ሀብት ባለሙያው ዶክተር አግሎግ ቢራራ አሳሰቡ። የሕገ መንግሥታዊ ሕግና መንግሥታዊ አስተዳደር ምሁሩ አቶ እንዳልካቸው ገረመው በማንኛውም መልኩ በመንግሥት ወጪ የሚደረጉ ሂሳቦች ሕጋዊ መሠረት ሊኖራቸው እንደሚገባ ይገልጻሉ። ይህም ለቁጥጥርና ሚዛን ሥርዓቱ አመቺ እንደሆነ ያስችላል ይላሉ። የዛሬው የንግድና ምጣኔ ሀብት ዝግጅታችን ትኩረት ነው። አስማማው ነው እንደሚከተለው አቀናብሮታል።
የወርሃ መጋቢት 2010 ዓ.ም ምረት የሥርዓተ መንግሥት ለውጥ ተከትሎ በተቆጠሩት 5 ዓመታት በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል በልዩ ልዩ የአገሪቱ አካባቢዎች በቢሊዮን ብሮች ወጪ የተደረገባቸው አዲስ የቱሪዝም መዳረሻዎች እየተሰሩ ለአገልግሎት ክፍት እየሆኑ ይገኛሉ። በመዲናይቱ አዲስ አበባ እንጦጦና ካሉ የሱልጣን አገርገን ይዞ ጣፈ የሚደርሰውና የጫካ ፕሮጀክት እየተባለ የሚጠራው የጠቅላይ ሚኒስትሩ የግማሽ ትሪሊየን ብር ቤተ መንግስት ፕሮጀክት የቅርቡና በሰፊው ያነጋገረ ያለ ነው። ግንባታቸው የተጠናቀቁትና አሁን በግንባታ ላይ ያሉት የጠቅላይ ሚኒስትሩ ግዙፍ ፕሮጀክቶች የፋይናንስ ምንጭና ያጠቃቀም ግልጽነትን አስመልክቶ በግልጽ የሚታወቅ ነገር አለመኖሩ ከተቃዋሚ ፖለቲከኞችና ከመስኩ ምሁራን አልፎ የሀገሪቱ የመጨረሻው ህጋውጭ አካል በሆነው የሕዝብ ተወካዮች ምክር ቤት እንደራሴዎች ተደጋጋሚ ጥያቄ እያስነሳ ይገኛል። ጠቅላይ ሚኒስትር አብይ አህመድም በሕዝብ ተወካዮች ምክር ቤት ምላሽ ከሰጡባቸው የእንደራሴዎች ጥያቄዎች ውስጥ የፕሮጀክቶቹ የገንዘብ ምንጭና ያጠቃቀማቸውን ግልጽነት የተመለከተውም ይገኝበታል። የፕሮጀክቶቹ የፋይናንስ ምንጭ በርሳቸው ጥያቄነት በልግስና የተገኘ ገንዘብ በመሆኑ በአገሪቱ ዓመታዊ በጀት ውስጥ እንደማይካተትና ፓርላማውን ጥያቄ ሊያነሳበት እንደማይችልም ተናግረዋል። ይልቁንም ጠቅላይ ሚኒስትሩ ምክር ቤቱ ሊያሳስቡት ይገባል ያሏቸው ሌሎች መጠይቆችን ማንሳት መምረጣቸውም ይታወሳል። የዓለም ባንክ አማካሪ የነበሩት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ እንደሚሉት እንደ ኢትዮጵያ የካፒታል እጥረት ባለባቸው ሀገራት ፋይናንስን በግልጽነትና ኃላፊነት በተሞላበት መልኩ የማስተዳደር መርህን ሊከተሉ ይገባል።
ይሄ የአገር ጉዳይ ነው እንጂ የፓርቲ ጉዳይም አይደለም፣ የግለሰብ ጉዳይም አይደለም፣ የአንድ ባለሀብትም ጉዳይ አይደለም። ባለሀብቶች የራሳቸውን ስራ ይሰራሉ። በመንግስት ደረጃ ግን አብዛኛው ነገር 99% የሚሆነው ግልጽነት ባለው ኃላፊነት ባለው ሀብትን በማያባክንና ትኩረት በሚሰጥ ደረጃ መሰራት አለበት። አለያ እጅግ በጣም ሚዛናዊ ያልሆነ የልማት ሁኔታ ይካሄዳል። ለምሳሌ አንድ ፕሮጀክት ወላይታ ውስጥ ይሰራል ቢባል ያነው ፕሮጀክት ለብቻ ተለይቶ ወጥቶ የሚሰራ አይደለም። በዚያ አካባቢ የሚኖር ህዝብ አለ አይደለም? በዚያ አካባቢ የሚኖር ያለ የተፈጥሮ ሀብት አለ። ያነ ከሌላው ጋር መያያዝ ይኖርበታል። ዝም ብሎ እንዲሁ ቤተ መንግስት አንድ ቦታ ልስራ ቢባል ወይም ደግሞ ናሽናል ፓርክ ልስራ ቢባል ለህብረተሰቡ የሚኖረው ፋይዳ ምንድን ነው የሚለው ጥያቄ መጠየቅ ይኖርበታል። ያ ሊሆን የሚችለው ምንድን ነው? ግልጽነት ሲኖር ነው። ምክር ቤቱ ተወያይቶበት ይሄ ገንዘብ ለዚህ ያዋጣል፣ ምርትን ያሳድጋል፣ የስራ እድልን ይፈጥራል፣ የሀገሪቱን ጠቅላላ ገቢ ያጠናክራል፣ ድህነትን ይቀርፋል በሚል መስመር ነው ሊሰራ የሚችለው። አለያ ግን በጣም የተዛባ ኢኮኖሚ ስለሆነ የኢትዮጵያ ኢኮኖሚ ያንን የተዛባውን ኢኮኖሚ በበለጠ እየተዛባ እያደረገው ይሄዳል ማለት ነው።
በተለያዩ የከፍተኛ ትምህርት ተቋማት በመምህርነት ያገለገሉት የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁር አቶ እንዳልካቸው ገረመው መንግስታዊ ወጪዎች በማንኛውም መልኩ ህጋዊ መሰረት ያስፈልጋቸዋል ይላሉ። ለዚህም ጥቅም ላይ የሚውሉ ወጪዎች ለህግ አውጪው የሕዝብ ተወካዮች ምክር ቤት ቀርበው መጽደቅ እንዳለባቸውም ገልጸዋል። ይህም ጠቅላይ ሚኒስትሩን ጨምሮ የትኛውም መንግስት አካል ህጉንና ስራውን ጠብቆ ገንዘቡ ወጪ ስለማድረጉ በሚመለከተው አካል ለመቆጣጠር ምቹ ሁኔታ እንደሚፈጠር ያመለክታሉ።
ማንኛውም የስራ አስፈጻሚው አካል ጠቅላይ ሚኒስትር ጽህፈት ቤቱንም ጨምሮ ለሚያከናውኗቸው የመንግስታዊ ወጪዎች ህጉን ተከትለው ስራ ላይ እንዲያውሉ አስገዳጅ የህግ ድንጋጌዎችና ስርዓቶች ናቸው። ያንን ሊከተሉ እንደሚገባ ይህንን ባላደረጉ ጊዜ እነዚህን የሚከታተላቸው የአስፈጻሚ መስሪያ ቤት በዋናነት 3 አካሎች የኦዲተር ጀነራል አሉ፣ ፋይናንስ ሚኒስትሪው፣ የግዢዎችና ንብረት አስተዳደር ኤጀንሲው። እነዚህ በዋናነት ውስጣዊ ሆነው አስፈጻሚው አካል ይቆጣጠራሉ። ከነዚህ አልፎ ፓርላማው ደግሞ ቋሚ ኮሚቴዎቹን ኑሮታን ይከታተላል። ማንኛውም ሚኒስተር መስሪያ ቤትም ይሁን አጠቃላይ ደግሞ ጠቅላይ ሚኒስተሩ መንግስታቸውን የስራ አስፈጻሚውን አጠቃላይ ወክሎ ለሚያደርጓቸው ማንኛውም ፐብሊክ ወጪዎች እና ስራዎች አፈጻጸሞች ይገመግማል ማለት ነው። ይሄንን ቁጥጥር የሚያደርግበት መሰረት እንግዲህ ምንን መሰረት አድርጎ ነው? ስራ ላይ ያሉትን የፌደራል ፋይናንስ ህጎች መሰረት አድርጎ ነው ማለት ነው። ለዚህ ደግሞ መሰረቱ ደግሞ ምንድነው? ህገ መንግስቱ ነው። ህገ መንግስቱ የሰጠው ስልጣን ማንኛውም ወጪዎች ህጉን ተከትለው የሚወጡና ሲመጡም ከመንጫቸው ጀምሮ ማለት ነው። ስለዚህ በዋናነት ከውጪ ሀገሮች ከውጪ መንግስታት የተሰጡ ልገሳዎችም ይሆኑ እርዳታዎችም ይሆኑ ጠቅላይ ሚኒስተሩን በግል በሚመለከት የሚሰጡ ከሆነ እሳቸው ደግሞ ጥቅም ላይ የሚያውሉት ከሆነ ያ ጥቅም ላይ የሚውለው ገንዘብ ህጉን ተከትሎ መግባት መቻል አለበት መጀመሪያ ራሱ ማለት ነው። ምክንያቱም ከማን ቀጥተኛ ቀጥተኛ ያልሆነ ገቢ ስለሚል ማለት ነው። ያንን ተከትሎ ካልሄደ ለአፈጻጸሙ በጣም አስቸጋሪ ነው የሚያደርገው ኤክስፔንድ የሚደረግበትን መንገድ የተሳሳተ ስለሚሆን ማለት ነው። ከዛ ባለፈ ግን ምንድን አስተዳደር መስሪያ ቤቶች አስፈጻሚው አካል የሚያከናውናቸው ማንኛውንም ጉዳዮች ፓርላማው ጠርቶ የመጠየቅ ሙሉ ህገ መንግስታዊ ስልጣን አለው። ይሄ ደግሞ በዋናነት የመንግስታዊ ባህሪው ራሱ ይነሳል ፓርላሜንታሪ ሲስተም ከምንለው ማለት ነው። የመጨረሻው ስልጣን ባለቤት የሆነው ከመንግስት ውስጥ እሱ እንደመሆኑ መጠማል። ስለዚህ ጥያቄዎችን ከማስነሳትም አልፎ በጣም አደገኛ አዝማሚያ ነው።
ሰኔ 9 ቀን 2015 ዓ.ም በተካሄደው የተወካዮች ምክር ቤት ስብሰባ ላይ ጉዳዩ በድጋሚ ተነሳላቸው ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የተገነቡ ፓርኮች የገንዘብ ምንጭ ከቻይናና ከተባበሩት አረብ ኤሚሬቶች በተገኘ ድጋፍ እንደሆነ ገልጸዋል። ስራው ራሳቸው በመረጡት ተቋራጭ የተሰራ በመሆኑ ኦዲት ማድረግ ከተፈለገ ድጋፉን የሰጡትን የሚመለከት ነው ሲሉ ምላሽ ሰጥተዋል።
የዩኤኢ ፕሬዝዳንት ሼክ መሐመድ ቢን ዛይድ ዩኒቲ ፓርክ 40 ምናምን ሄክታር ከተማ መሃል ብዙ ዛፍ ያለው ለብዙ አገልግሎት የሚውል ቦታ አለ ግን ላስፈራ ገንዘብ የለኝም የሚል ጥያቄ አቅርበላቸው ተቀብለውት ኮንትራክት ሰጥተው የራሳቸውን ኩባንያ ልከው በዲዛይን ተስማምተው ስራው ተሰራ እንጂ ገንዘቡንም ካና ስራ በተራኛው የገንዘቡ ኦዲት ማድረግ የምትፈልጉ ሰዎች ሄዳችሁ ሼክ መሐመድን ጠይቁ። ምክንያቱም ገንዘቡን አይደለም ነው የወሰድኩት ኮንትራክት አድርገው የሰጡት የመደመር ትውልድ የራሴን ገንዘብ እንኳን ቢሆን ለክልሎች የሰጠሁት እንጂ ገንዘቡን አምጥታችሁ ላከፋፍል አላልኩም። ሽጠህ ስራበት ነው ያልኩት። ጉዳዩ ገንዘብ አይደለም። ሁለተኛ ታችኛው ፓላስ በጣም ድንቅ ቦታ ነው። በጣም ድንቅ ታሪክ ያዘ። የፈረንሳዩ ፕሬዝዳንት መጡ አሳየኋቸው ቆሻሻውንም ታሪኩንም እባክዎት እኔም ቦታ ብናድሰው አልኳቸው። ጫረታ አውጥተው እኛው ለአረብ ኩባንያ ሰጡ። እሳቸው ደግሞ ለአውሮፓ ኩባንያ ሰጥተው ስራው የተሰራ ነው ገንዘብ ሰጡኝ። ታችኛው ፓላስም የኦዲት ጉዳይ ያለበት ሰው ፈረንሳይ ሄዶ እሳቸውን ማነጋገር ይችላል። ሶስተኛው ፍሬንድሺፕ እዚህ ጋር የምታዩት ፕሬዝዳንት ሺ በቤልት ኤንድ ሮድ ኮንፈረንስ አገኛቸው ጥያቄ አቀረብኩላቸው። እሳቸውም ጫጣ አውጥተው ለቻይና ኩባንያ ሰጥተው ፍሬንድሺፕ ተሰራ። ሳይንስ ሙዚየም ተሰራ። ከጎተራ ወደ ሳር ቤት ያለው መንገድም የዚህ ፕሮጀክት አካል አይታቸዋል። መንገዱ ለእኔ አላማከረኝም እኮ ገንዘብ ወሰኑና ጫጣ አውጥተው ሰሩት። ለእኔ የደረሰው አስፋልቱ ነው። እዛ አካባቢ ጥያቄ ያለው ሰው ካለ ምንም ችግር የለውም፣ ትኬት እንቆርጣለን። ፕሬዝዳንት ሺ ሄዶ ማነጋገር ይችላል። ምናልባት እንጦጦ፣ ጎርጎራ፣ ወንጪ፣ አላላ፣ ኮይሻ አይነቶች ደግሞ አሉ። እነሱስ ከተባለ ተለምኖ በኢትዮጵያውያን ተለምኖ ይሰራል።
በዚህ የጠቅላይ ሚኒስትሩ ምላሽ የማይስማሙት የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ጠቅላይ ሚኒስትር አብይ አህመድ በማንኛውም መልኩ የሚያገኙት ፋይናንስ ሀገርን በወከሉበት ከፍተኛ የስራ አስፈጻሚነት ስልጣናቸው እስከሆነ ድረስ በህጋዊ የበጀት አሰራር አልፎ ከጥቅም ላይ ሊውል እንደሚገባ ይናገራሉ።
ጠቅላይ ሚኒስትሩ ማንን ነው የሚወክሉት? ራሳቸውን ነው የሚወክሉት ወይስ ኢትዮጵያን ነው የሚወክሉት? ኢትዮጵያን የሚወክሉ ጠቅላይ ሚኒስትር ናቸው እኮ። ኢትዮጵያን የሚወክሉ ከሆነ ለምሳሌ ከተባበሩት ኤምሬትስ ገንዘብ አገኛለሁ ካሉ የተባበሩት ኤምሬትስ የሚሰጠው ገንዘብ ለግል ነው ወይስ ለህብረተሰቡ ነው ለሀገር ነው ብለን መጠየቅ ይኖርብናል። ግዴታችን ነው። ስለዚህ
ግልጽነት ያልኩት ቀደም ሲል ግልጽነት የሚኖረው ምንድነው? አይ እዚህ ሀገር ይሄን ያክል ገንዘብ ለኢትዮጵያ ለልማት የሚሆን ተገንቷል ከተባለ ፎርማሊ ከአገሪቱ ባጀት ጋር መያያዝ ይኖርበታል። አይ ይሄ ምንም አያገባችሁም የሚለው በልማት ላይ አያገባችሁም እኮ እንደማለት ነው። በኢትዮጵያ ውስጥ በሚካሄዱ ፕሮጀክቶች ላይ አያገባችሁም፣ ይሄ ፕሮጀክት የኔ ብቻ ነው፣ የኔ ብቻ ነው የሚለው ፕሮጀክት አያዋጣም። ምክንያቱም ግልጽነት አይኖረውም፣ በኃላፊነት ሊሰራ አይችልም። ጠቅላይ ሚኒስትሩ የግል ኩባንያ ሳይሆን የሚያስተዳድሩት የኢትዮጵያን ኢኮኖሚ ነው።
የህገ መንግስታዊ ህግና መንግስታዊ አስተዳደር ምሁሩ አቶ እንዳልካቸው ገረመው በበኩላቸው እንደ አይነት ወጪዎችን አስመልክቶ ግልጽነት ያለው አሰራር ለመኖርና የህዝብ ተወካዮች ላነሷቸው ጥያቄዎች ቀደም ሲል በጠቅላይ ሚኒስትሩ የተሰጡ ምላሾች በመንግስት አካላት የቁጥጥር ስርዓት ላይ ችግር የሚፈጥር አደገኛ አዝማሚያ እንደሆነ ያሳስባሉ።
ጠንካራ የህግ አውጪ አካል የአፈጻሚውን መስሪያ ቤት የሚቆጣጠርና ስርዓት የሚያስይዝ አካል እንዲሆን እንግዲህ በጣም የሚመከር ነው። እንዳለመታደል ሆኖ እስካሁን የነበሩን የፓርላማ የህግ አውጪ አካሎች ለህግ አፈጻሚው አካል ታዛዥና ሎሌ የነበሩ ናቸው እና በዚህ ረገድ በጣም የበለጠ የሚያሳሳ እና አደገኛ አዝማሚያም የሚያስከትል ነው። አንደኛ የፓርላማውን ትልቁን ስልጣን በጣም አንደርማይን የሚያደርግ በጣም የሚነቀርግ ነው። በሁለተኛነት ህግ አስፈጻሚው አካል ከህግ በላይ ነኝ ወደሚል ትልቅ እንድምታ ውስጥ እንድናስብ ያስገድደናል። ሌላኛው ሌሎች በሚኒስቴር መስሪያ ቤት የሚሆኑ በባለስልጣን መስሪያ ቤትነት ወይም በኤጀንሲ የሚመሩ አካሎች ከህግ በላይ ነኝ የሚለውን ከፓርላማ ቁጥጥር በላይ ነኝ የሚለውን አስተሳሰብ ወይንም እንዲያስፋፉ በጣም እንዲዛመት የሚያደርግ ነው እና በጣም ተገቢ ያልሆነ በአስቸኳይ እርምት የሚያስፈልገው መለካከት ነውም አካሄድም ነው። ይህ ሊገታ የሚገባው ማለት ነው።
በሌላ በኩል በፕሮጀክቶቹ የፋይናንስ ግልጽነት ላይ ከሚነሳው ጥያቄ በተቃራኒ ፕሮጀክቶቹ በጠቅላይ ሚኒስትሩ መሰራታቸው ቢያስመሰግናቸው እንጂ ሊያስወቅሳቸው እንደማይገባ የሚገልጹ የምክር ቤት አባል አስተያየትም ተሰምቷል።
አንዳንድ በልምድና ግንዛቤ እጥረት በሚነሱ ጠቃሚ ላልሆኑ ክርክሮች ቦታ ሳይሰጡና ሳይሰማዎት፣ በሌላም በኩል ትላልቅ ድርጅቶች ላይ ለምን ታውላለ፣ ምንጩ ምንድን ነው እያሉ ጥያቄ የሚያነሱ አካላት ምናልባት ምን እየፈለጉ እንደሆነ ባገባንም እንግዲህ እነኚህ በቀጣዮቹ ዓመታት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣዩ 5-10 ዓመት ውስጥ ስንት ጎርጎራዎችን፣ ስንት እንጦጦዎችን፣ ስንት ኮይሻዎችን ከእርሶ እንጠብቅ የሚለውን ነው ለማንሳት የምፈልገው።
ይህን አይነት አስተያየቶች ተጠያቂነትን አያሰፍኑም የሚሉት ዶክተር አክሎግ ቢራራ በበኩላቸው ለኢትዮጵያም አይጠቅምም ሲሉ ሀሳቡን ይሞግታሉ።
ሌሎች ሀገሮች መሪዎች ለምሳሌ የዩጋንዳ መሪ ወይም የታንዛኒያ መሪ ወይም የናይጄሪያ መሪ ገንዘብ ያሸሻሉ። እሳቸው ግን ያዋሉት ከሚዳሰስ ከሚታይ ፕሮጀክት ነው የሚለው አያዋጣም። የማያዋጣው ምንድን ነው? ኦኬ የሚዳሰስ ስራ የሚፈጥር ምርትን የሚያሳድግ አገርን የሚያለማ ከሆነ ግልጽነት ያስፈልገዋል። ለምን ይሸሸጋል ብለን መጠየቅ ኖርብናል። ምንም እኮ መረጃ የለንም። ለምሳሌ ይሄ ገንዘብ የጠቅላይ ሚኒስትሩ ነው፣ እሳቸው ሞቢላይዝ አድርገውታል ከተባለ ያን ገንዘብ በአግባቡ የስራ እድል የሚፈጥር መሆኑ፣ ምርታማነትን የሚያሳድግ መሆኑ እንዴት እናውቃለን? ማን ኦዲት ያደርገዋል? ማን ይከታተለዋል? ማን ነው ሱፐርቫይዝ የሚያደርገው ብለን መጠየቅ ኖርብናል። ዝም ብሎ የማይስማሙ ምሳሌዎችን እንዲስማሙ ለማድረግ መሞከር በጣም አደገኛ ነው፣ ለኢትዮጵያ አደገኛ ነው።
በኢትዮጵያ ጠንካራ ኢኮኖሚን ለመገንባት የሚያስችሉና ምርታማነትን የሚያሳድጉ ስራዎችን መንግስት ግልጽነትን ባሰፈነ መልኩ ሊሰራ ይገባል ሲሉም የምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ይመክራሉ። በጠቅላይ ሚኒስትር አብይ አህመድ የቅርብ ክትትል በአዲስ አበባ የተሰሩት የአንድነት፣ የእንጦጦ፣ የወዳጅነት ቁጥር 1ና 2 ፓርኮች እንዲሁም የአላላ ኬላ የቱሪዝም መዳረሻዎች፣ የሳይንስና እጽዋት ሙዚየሞችና የአብሮት ቤተ መጻሕፍት ተጠናቀው ለሕዝብ ጉብኝትና አገልግሎት ክፍት ሆኗል። በሌሎች የአገሪቱ ክፍሎች እየተገነቡ ካሉ የቱሪዝም መዳረሻዎች አንዳንዶቹ የተጠናቀቁ ሲሆን እስከ ግማሽ ትሪሊዮን ድረስ ግዙፍ ወጪን ይጠይቃል የተባለውን የጫካ ፕሮጀክት የቤተ መንግስት ግንባታን ጨምሮ አዲስ ተመሳሳይ ፕሮጀክቶች ግንባታዎችም እንደቀጠሉ ይገኛሉ። በፕሮጀክቶቹ የፋይናንስ ምንጭ፣ የአጠቃቀም ግልጽነት፣ የተጠያቂነት አግባብና አንገብጋቢነት ላይ የሚነሱ ጥያቄዎች ግን አሁንም ቀጥለዋል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።
አስማማው አየነውን ለቀደሙ ዘገባ በጅጉና መሰግናለን። የአሜሪካ ድምጽ የማክሰኞ ምሽት ፍርጭት ይከተላል። ቀጣዩ መሰናዶ ደግሞ ትምህርት ነው። በኢትዮጵያ በመጪው ዓመት ጀምሮ 8 ዩኒቨርሲቲዎች የምርምር ተቋም ሆነው እንደሚደራጁ ትምህርት ሚኒስቴር አስታውቋል። በከፍተኛ የትምህርት ተቋማት መልሶ ማደራጃ ጉዳይ መግለጫ የሰጡት የትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ እስካሁን ድረስ ሁሉም ዩኒቨርሲቲዎች አጠቃላይ ትምህርት ሲሰጡ የቆዩበት ስርዓት ውጤታማ ሊያደርጋቸው እንዳልቻለ ተናግረዋል። ከእንግዲህ ተቋማቱ በትኩረትና በተልእኮ በመለየት መልሶ የማደራጀት ስራ አስፈላጊ ሆኖ እንደተገኘም ገልጸዋል። በዚህ መሰረት በአገሪቱ የሚገኙ 47 የመንግስት ዩኒቨርሲቲዎች በአራት የትኩረት መስኮች እንደተለዩና በመጪው ዓመት በተለዩባቸው መስኮች ወደ ስራ እንደሚገቡም አስታውቀዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት በጅማ ዩኒቨርሲቲ የሚዲያና ኮሙኒኬሽን መምህር ዶክተር ጌታቸው ጥላሁን ውሳኔው ለአገሪቱ ጠቀሜታን የሚያስገኝ ቢሆንም አተገባበሩ ግን ጥንቃቄ ያስፈልገዋል ብለዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይነግረናል።
የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ለጋዜጠኞች በሰጡት መግለጫ ሚኒስቴር መስሪያ ቤቱ የትምህርት ጥራትን ለማሻሻል የተለያዩ እርምጃዎችን እየወሰደ እንደሚገኝ ጠቅሰው ይህን ጥረት ለማገዝ ዩኒቨርሲቲዎችን በተልእኮና በትኩረት መለየት አስፈላጊ ሆኖ መገኘቱን ተናግረዋል። በዚህ መሰረት በኢትዮጵያ የሚገኙትን 47 ዩኒቨርሲቲዎች የውስጥ አቅማቸውንና ያሉበትን አካባቢ ሀብት መነሻ በማድረግ በአራት የትኩረት መስኮች ማለትም በምርምር ዘርፍ፣ በአፕላይድ ሳይንስ፣ በትምህርት መስክና በአጠቃላይ እንቅስቃሴ እንዲደራጁ ተደርጓል ብለዋል።
8 የምርምር ዩኒቨርሲቲዎች አሉ። በጥናቱ የተለዩና በጥናቱ ምክረ ሐሳብ የመጡ ናቸው። እነኚህ 8 ዩኒቨርሲቲዎች በአብዛኛው ቀዳሚ ትውልድ የሆኑት ዩኒቨርሲቲዎች ጄኔሬሽን 1 ምንላቸው ዩኒቨርሲቲዎች ናቸው። ከመቀሌ ጀምረን ጎንደር፣ ባህር ዳር፣ አዲስ አበባን ጨምሮ ሐረማያን፣ ጅማን፣ ሐዋሳንና አርባ ምንጭን የሚያካትት 8 ዩኒቨርሲቲዎች የምርምር ዩኒቨርሲቲዎች ናቸው። ከዚህ በተጨማሪ ቀድሞ ያነሳሁት 2 የሳይንስና ቴክኖሎጂ ዩኒቨርሲቲዎች አሉ። 15 የአፕላይድ ሳይንስ ዩኒቨርሲቲዎች አሉ። ወደ 22 የአጠቃላይ ዩኒቨርሲቲዎች አሉ። 1 የትምህርት ዩኒቨርሲቲ አለ።
ከዚህ በፊት በ2006 ዓ.ም የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲና የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከአጠቃላይ ዩኒቨርሲቲነት ወጥተው ወደዚህ መስክ እንዲሸጋገሩ መደረጉን ያብራሩት ዶክተር ሳሙኤል ክፍሌ ሌሎቹም ዩኒቨርሲቲዎች አሁን በተደረገው የትኩረትና የተልእኮ ልየታ መሰረት በመጪው ዓመት ወደ ስራ እንደሚገቡ ገልጿል። ዩኒቨርሲቲዎቹን በዚህ መልኩ በተልእኮና በትኩረት መለየትም ውጤታማ እንደሚያደርጋቸው ተናግረዋል።
ዩኒቨርሲቲዎቻችን አሁን ባላቸው ፕሮግራም ብዛት ልክ አይቀጡ። ይህ ማለት ምን ማለት ነው? 70-80 ፕሮግራም አማካይ በሆነ ደረጃ እየሰሩ አይቀጥሉም ማለት ነው። በጣም ጥሩ በሆኑባቸው ውስን ኮሌጆች ላይ በጣም በተመጠነ ደረጃ ፕሮግራሞችን ይዘው የትምህርት ጥራትን የሚያመጡበት የራሳቸው የሆነውንም ደግሞ ብቃት የሚያሳድጉበት ስራ ይሰራሉ።
በጅማ ዩኒቨርሲቲ የሚዲያና ኮሙኒኬሽንስ መምህር የሆኑት ዶክተር ጌታቸው ጥላሁን በሰጡት አስተያየት ቀደም ሲል ሁሉም ዩኒቨርሲቲዎች ሁሉንም አይነት ትምህርቶች ሲሰጡ እንደነበር አስታውሰው ይህ አካሄድ ግን የሀብት ብክነትን ጨምሮ የተለያዩ ችግሮችን ሲያስከትል እንደነበር ይገልጻሉ። የአሁኑ ውሳኔ ጠቃሚ መሆኑንም ይስማማሉ።
ይሄ መሆን የሚገባው የሚጠበቅ ግን ደግሞ እንግዲህ ከብዙ ችግሮቻችን ጋርም ተያይዞ ማናነሳቸው ነገሮች ምክንያት ሆነው እንዲሁ ዝም ብሎ በዘፈቀደ እንደ ቆጣ ምናምን ነው እውነት ለመናገር ያለፉት 2-3 ዓመታት የዩኒቨርሲቲዎች አጀማመርኛ ሀገርና ሞር በቃ ሪፕሊኬሽን ነው። አንዱ ጋር ያለው ነገር ካሪኩለሙን ሌላው ይገለጽታል፣ ደግሞ ሌላውም ይገለጽታል። አንዱ ጋር እንደዚህ አይነት ነገር ካለ እኔም ጋር ለምን አይኖርም ይላልና ዝም ብሎ በጥናት በእውቀት አካባቢው፣ ማህበረሰቡ፣ ባህሉ፣ ጂኦግራፊው፣ ሂስትሪው፣ የማህበረሰቡ አካባቢው ማለት ነው፣ አገሪቱ የምትፈልጋቸው የትኩረት ጉዳዮች ሁሉም ይፈልጋሉ። ግን ደግሞ በተለይ ደግሞ እንግዲህ ካለችበት የድህነት እና እንደው የእድገት ደረጃ ዝቅ ካለው ወደ ላይ ለመምጣት ይህንን የመሳሰሉት ነው። አቅምንም ኢንፋክት ሪሶርስንም ጭምር ግምት ውስጥ ከቶ ይሄ ደግሞ የፊዚካል የሆነውን ብቻም ሳይሆን የሰው ሀብትም ጭምር ማለት ነው። የሰው ሀብትም ጭምር እና እነዚህ ሁሉ ከሚበታተኑ በተለየ ትኩረት የተለየ መስክን የተለየ ተቋም ቢያተኩርና እዛ ላይ ጠንክሮ ቢሰራ፣ ሌላኛው ደግሞ በሌላው ላይ ቢሰራ በጣም የሚደገፍ እንደውም የፉክክር አይነት ነገር የሆነ ብዙ ነገር ተበላሽቶ የዘገየም ጭምር አድርጌ ነው የመረጥኩት።
ከሁለት ዓመታት በላይ ለሆነ ጊዜ ጦርነት በተካሄደበት የትግራይ ክልል ውስጥ የሚገኙ ዩኒቨርሲቲዎችም የዚህ ሂደት አካል ለማድረግ እየተሰራ እንደሆነ ሚኒስትር ዴኤታው ዶክተር ሳሙኤል ተናግረዋል።
ትግራይ ያሉ አራቱ የፌዴራል ዩኒቨርሲቲዎች በዚህ ጥናት ውስጥ የተካተቱ ናቸው። የመቀሌ ዩኒቨርሲቲ የምርምር ዩኒቨርሲቲ ዲዚግኔት ከተደረጉት መካከል ነው። የአክሱም ዩኒቨርሲቲ የአፕላይ ሳይንስ ዩኒቨርሲቲ ነው። የአድግራትና የራያ ዩኒቨርሲቲ የኮምፕሬሄንሲቭ ዩኒቨርሲቲዎች ናቸው። እነሱ ወደ ኋላ የቀሩበት ጉዳይ የማማካካሻ ኢንቨስትመንትና የማካካሻ ስራ ያስፈልጋል። እንደተከታተላችሁት ወደ ስራ እየመለስናቸው ነው። የራያ ዩኒቨርሲቲ ስራ ጀምሯል። የቀጥሎ የመቀሌ ዩኒቨርሲቲ፣ የአክሱም፣ የአድግራት ዩኒቨርሲቲዎችን ስራ እናስጀምራለን በዚህ አግባብ። ስለዚህ የማካካሻ ስራ ይፈልጋቸዋል። ከሌሎቹ በተሻለ ድጋፍ በተሻለ ኢንቨስትመንት እንዲታገዙ ማድረግና ወደዚሁ አገርም ወደሚጠቅመው ዩኒቨርሲቲዎችም በትኩረትና በትልቅ ወደ ለመለየት ስራ እንዲመጡ እናደርጋለን።
በልየታው መሰረት ዩኒቨርሲቲዎቹ ዳግም ሲደራጁም የሰው ኃይልና የፕሮግራሞች ሽግሽግ እንደሚኖር ጠቅሷል።
በዚህ ሂደት ውስጥ ፕሮግራሞች መታጠፍ መጥበብ ወደ ሌላ ዩኒቨርሲቲ መሸጋሸግ ካለባቸው ይደረጋል። ለትምህርት ጥራትና ለተቋም ተወዳዳሪነት ይባላል። ፕሮግራሞች የከፈነው ለኢኮኖሚው ለኢንዱስትሪው የተሻለ የሰው ኃይል ለማቅረብ ዲፈረንሺየትድ የሆነበት ዩኒቨርሲቲው አራት ነው። ከአራት ውጪ አያስፈልጉኝም ካለ መዘጋት ያለባቸው ፕሮግራሞች ካጋጠሙ ይዘጋሉ። ይሄ ለሀገር ስለሚጠቅም መወሰድ ያለበት።
ዶክተር ጌታቸው ጥላሁን በበኩላቸው ውሳኔው ጠቃሚ ቢሆንም አተገባበሩ ግን ጥንቃቄ ያስፈልጋል ይላሉ።
በጥናት ላይ የተመሰረተ መሆን አለበት። የትኛው ዩኒቨርሲቲ በየትኛው መስክ ላይ ያተኩር፣ ማህበረሰቡም እዛ ጋ ያለውም ማህበረሰብ አገርም ከፍ ሲል ይጠቀማል የሚለው ነገር እኔ ማጥናት የሚያስፈልግ ይመስለኛል። እንደው በሂደት የሚሆን ቀስ በቀስ እንደው የዘመቻ ቅርጽ እንዳይሆንም ያስፈልጋል በጥንቃቄ። ምክንያቱም ሞቢሊቲ ያለው የሪሶርስ ሞቢሊቲ ያለው የሰው ኃይልንም ጨምሮ ያ ደግሞ የሚፈጥረው ኬኦስ አይ ቲንክ ቀላል አይደለም። ይህንን በሚገባ የሚያጠና እና በእውቀትና በብስለት በጥናት ላይ የተመሰረተ የሆነ አካሄድ ሊሆን እንደሚችል እጠብቃለሁ፣ ገምታለሁ።
የትምህርት ሚኒስቴር የትምህርት ጥራትን ለማሻሻል ከወሰዳቸው እርምጃዎች መካከል በሶስት ዓመት ያልቅ የነበረው የዩኒቨርሲቲ ትምህርት ወደ አራት ዓመት ማሳደግ፣ የዩኒቨርሲቲ መውጫ ፈተናን መስጠት፣ የዩኒቨርሲቲ ፕሬዝደንቶች በውድድር እንዲመረጡ ማድረግ፣ ዩኒቨርሲቲዎች የራስ ገዝ አስተዳደር እንዲኖራቸው ማስቻል የሚሉ እንደሚገኙባቸው ዶክተር ሳሙኤል ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ውድ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ ስትከታተሉት የነበረው በ19 በ25 እና በ31 ሜትር ባንድ እንዲሁም በኢትዮ ቻናል 57 ላይ በቀጥታ ሲተላለፍ የነበረውን የአሜሪካ ድምፅ የአማርኛውን ስርጭት ነው። ዝግጅቶቻችን የዛሬዎቹን ጨምሮ ሌሎች ዝግጅቶቻችን በዋናው ኦፊሻላዊ ዌብሳይታችን amharic.voanews.com ላይ ይገኛሉ። እንዲሁም ደግሞ በፌስቡክ @voaamharic ላይም ከቀጥታ ስርጭታችን ጉን ለጉን የተለያዩ ዘገባዎችን አቀርባለን። በዚህ አንድት ጉበኙን እንጋብዛለን። የድምጽ አለያም የጽሑፍ መልእክት መተው የምትፈልጉት አላችሁ ደግሞ በ202 205 9942 የዋትስአፕ መስመራችን ማድረሱን አትርሱ። ዛሬ ምሽት ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅርብሩ አብሮን ይቆየው ደግሞ ኤልያስ አስማረ ነው። ሲሳይ አሸናፊና ግርማ ደገፋ የምስል ቅንብሩን ሲከውኑ ነበር። እንዲሁ አበባየው ገበያው የዌብሳይትና የማህበራዊ ገጽ አቀናባሪያችን ናት። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። Thank you.